Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች፣ አውቶቡሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች።
እንደምናመሻችሁ። ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። ለዛሬም ሲያትል በግዙፉ የቦይንግ ኩባንያ ውስጥ በከፍተኛ አመራርነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር እንቆያለን።
መጀመሪያውን አንድ እግር ለማስገባት በጣም አስቸጋሪ ነው። በጣም አስቸጋሪ ነው። አንድ እግር ከገባ በኋላ ግን በጣም እየቀለለ ይሄዳል።
ባክግራውንዴ ቢዝነስ ነው። ኢንዱስትሪያል ለመሆን ኢንጂነር ለመሆን ደግሞ ወይ ኢንዱስትሪያል ኢንጂነር ዲግሪ ያለው ሰው መሆን አለበት ወይም ቢዝነስ ዲግሪ መሆን አለበት። አጋጣሚ የኔ ዲግሪ ደግሞ ቢዝነስ ነበረ። ስለዚህ እዛ ሁለት ዓመት ሰራሁኝ በኢንዱስትሪያል ኢንጂነር። ከዛ በኋላ ደግሞ አሁን ወዳለሁበት ወደ ፕሮጀክት ማኔጅመንት ዲፓርትመንት ገባሁኝ ማለት ነው።
የአውሮፕላን 6 ሚሊዮን ፓርት ነው ያለው እቃዎች ነው ያን አውሮፕላን ለመስራት አንድ ምስ ቁጭርማ 6 ሚሊዮን
የመጀመሪያው አቶ አንበሴ ይትባረክ በቦይንግ የኤዥያ ፓሲፊክ የደንበኞች አገልግሎት ምክትል ፕሬዝዳንት። ተከትሎ የሰማችሁት ደግሞ በቦይንግ ፕሮጀክት ማናጀር የሆነችውን ወይዘሮ ነቢሃ አብደላን ነው። ሶስተኛው ሰው አቶ አብጽሃ ካህሳይ በቦይንግ ግሎባል ሰርቪስ ከፍተኛ ኃላፊ ናቸው። ስለ ስኬቶቻቸው አካፍለውናል። ሁሉንም ከውይይቱ ታገኙታላችሁ።
በፌስቡክ አት ቪኦኤ አማሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሼ መጥቻለሁ። በዩናይትድ ስቴትስ የቅርብ ጊዜ ታሪክ በአንድ ግለሰብ በተከፈተ የተኩስ እሩምታ ባለቀ ሕዝብ ብዛት የከፋ የሆነው ጥቃት በደረሰባት በኔቫዳዋ ላስ ቬጋስ ከተማ ፖሊሶች የጥቃቱ መነሻ ምን እንደሆነ አሁንም ክትትል ይዘዋል። አጥቂው ሜስኪት የምትባል የኔቫዳ ከተማ ነዋሪ የ64 ዓመቱ ስቴፈን ፓደክ ከተከራየው የሆቴል ክፍል ሆኖ ከመንገድ ባሻገር የአሜሪካ ሀገረሰብ ሙዚቃ ድግስ ለመመልከት በታደሙ 22,000 ተዝናኞች ላይ በከፈተው ተኩስ ቢያንስ 59 ሰው ገድሏል፣ 527 ቆስለዋል። የራሱን ሕይወት አጥፍቶ ስለተገኘው ስለ አጥቂው ግለሰብ ፕሬዚዳንት ዶናልድ ትራምፕ ዛሬ ሲናገሩ የታመመ ሰው ነው፣ በጣም ከፍተኛ ትኩረት ሰጥተን እየተከታተልነን፣ ይህ እጅግ በጣም በሽተኛ የሆነ ግለሰብ ጉዳይ ነው ብለዋል። ፖሊሶች ሰውየው ከነበረበት ክፍል 23 ጠመንጃዎች፣ ከቤቱ ደግሞ 19 ጠመንጃዎች አግኝተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከሰሜን ኮሪያ ጋር ዲፕሎማሲያዊ መፍትሄ ለመፈለግ የያዘውን ጥረት የመከላከያ ሚኒስትር ሙሉ በሙሉ ይደግፋል ሲሉ ዛሬ የመከላከያ ሚኒስትር ጂም ማቲስ አስታወቁ። ይሁን እንጂ የውጭ ጉዳይ ሚኒስትር የያዘው ጥረት ፕሬዚዳንት ትራምፕ ከፒዮንግያንግ ጋር መደራደር ጊዜ ማባከን ነው ብለው ከተናገሩት ጋር የግዴታ ይጋጫል ማለት እንዳልሆነ ሚኒስትር ማቲስ አስከትለው አስረድተዋል። ማቲስ ለዩናይትድ ስቴትስ ኮንግረስ የወታደራዊ አገልግሎት ኮሚቴ በሰጡት ቃል የያዝነው ሁኔታዎችን መዳሰስ ነው፣ ፕሬዚዳንቱ ጊዜው ሳይደርስ ማነጋገር አይገባም እያሉ እኛ እያነጋገርን አይደለም ሲሉ ያስረዱት ጂም ማቲስ አንዳንዶች እንደሚሉት የተጋነነ የአካሄድ ልዩነት የለም ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ ፖርቶሪኮን እየጎበኙ ነው። በከባድ አውሎ ንፋሳማ ዝናብ በተጎዱት ቴክሳስና ፍሎሪዳ ክፍለ ሀገር የተካሄዱት ፈጥኖ ደራሽ እርዳታ ጥረቶች ያደነቁት ፕሬዚዳንቱ ከሁለት ሳምንታት በፊት ሄሪከን ማሪያ በመታቻቸው ካሪቢያን ሀገሮች ረዳት ላይ የተሰማሩትን ቀዳሚ የእርዳታ ሰራተኞች አመስግነዋል። ፕሬዚዳንቱ ከቀዳማዊት እመቤት መላኒያ ጋር ወደ ሳን ሁዜን ለመጓዝ ከዋይት ሀውስ ከመነሳታቸው አስቀድመው ዋይት ሀውስ ላይ ለጋዜጠኞች በሰጡት ቃል ቴክሳስና ፍሎሪዳ ላይ ኤ ፕላስ እጅግ በጣም ጥሩ ተብለናል፣ ልነግራችሁ ፖርቶሪኮ ላይ ከዚህ በከፋ ሁኔታ በዚያው ደረጃ እየሰራን ይመስለኛል ብለዋል። ፕሬዚዳንቱ በጉብኝታቸው ዋሽንግተን በሚገባ አልደረስልንም ብለው ነቀፋ ያሰሙትን የሳን ሁካን ከንቲባ ጨምሮ ከደሴቲቱ ባለስልጣናት ጋር ይነጋገራሉ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ ጋቢና ዝግጅታችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ጋቢና በመንገድ ዛሬ
እንደ ቀደሙት ዝግጅቶቻችን ሁሉ ዛሬም የጋቢና በመንገድ ዝግጅታችን በሲያትል ከተማ ቆይታ አድርጓል። ፕሮግራሙን ያዘጋጀችውና ውይይቱን ያካሄደችው ጽዮን ግርማ በግዙፉ የቦይንግ ኩባንያ ውስጥ በአመራርነት ቦታ ላይ ከሚገኙ 3 ኢትዮጵያውያን ጋር ውይይት አድርጋለች። በውይይቱ ወጣቶችን ለስኬት ሊያበቃቸው ይችላል የተባሉት ልምዶች ተነስተዋል። ለዛሬ የውይይቱን የመጀመሪያ ክፍል ይዘንላችኋል።
እንደምን ሰነበታችሁ የተከበራችሁና የተወደዳችሁ የአሜሪካ ድምፅ የሬዲዮ ፕሮግራማችን አድማጮች፣ የፌስቡክ ገጻችን ተከታታዮች፣ እንደዚሁም የድረገጻችን ቋሚ ተከታታዮች እንደምናላችሁ። እንግዲህ ሰሞኑን ስትከታተሉን እንደነበረው ለጋቢና ቪኦኤ ጋቢና በመንገድ ላይ ረተኛው ፕሮግራማችን ኢትዮጵያውያን የሆኑ ኢትዮጵያዊ የደምና የዘር ግንድ ያላቸው ሰዎች ፈልገን ከዩናይትድ ስቴትስ ውስጥ እያመጣን በተለየ የትምህርት ብቃት የስራ ችሎታ ያላቸው ሰዎች እየጋበዝን ልምዳቸውን እንዲያካፍሉን ስናደርግ ቆይተናል። ዛሬ እንደው በሙያቸውም በትምህርታቸውም የጠነከረ ልምድ ያላቸውን ሰዎች ነው ይዘን የመጣ ነው። የመጀመሪያ ህይወት ታሪካቸውን ተልኮልኝ ሳነበው በጣም ትልልቅ ሰዎች ነበር የጠበቁት። ሲመጡ ግን ሳያቸው ናቸው እንዴት ሲቀዳዳ ውስጥ የገቡት የሚያስብል ነው። እና አቶ አምበሴ ይባረክ ከፍለፍቴ ይገኛሉ። አንቱ ልበል የኤዥያ ፓስፊክ የቦይንግ የደንበኞች አገልግሎት ምክትል ፕሬዚዳንት ነዎት። እንደዚሁም ደግሞ የሰሜን ምስራቅ ኤዥያ የሽያጭ አገልግሎት ዳይሬክተር ነው። ትግራይ ደግሞ አቶ አጽባሀ ካህሳይ በቦይንግ የግሎባል ሰርቪስ ውስጥ ከፍተኛ ማናጀር። አንተንም አንተ ልበል አይደል? ከፊት ለፊቴ ደግሞ ነቢሃ አብደላ በቦይንግ እንደዚሁ ፕሮጀክት ማናጀሮች። በዚህ በተጣበበ ጊዜ ፈቃደኛ ሆናችሁ ልምዳችሁን ለሌሎች ኢትዮጵያውያን ለማካፈል ስለመጣችሁ በጣም እናመሰግናለን። እና እስቲ ከአቶ አንበሴ ባረክ ይጀምር። እዚህ የምክትል ፕሬዚዳንትነት ስልጣን ከኢትዮጵያ ከአፍሪካ ማለት አሁን በማደግ ላይ ካሉ ሀገሮች በስደት ነው የምትመጣው። እንደዛ ተሻግረ መጥተህ ምንድን ነው ትልቅ ያደረገ እስቲ ንገረን።
እሺ፣ በመጀመሪያ አመሰግናለሁ ስለጋበሽን እዚህ። በተጨማሪም የወጣቶችን በተለይ ኢትዮጵያኖችን ለማበረታታት የምታደርጉትን በጣም የሚደገፍ ነው፣ እሱም አመሰግናለሁ። ስሜ አንበሴ አፈወርቅ ነው። ለነገሩ እዚህ ስንመጣ ያው እንደተለመደው ፓስፖርታችን የአያት ስም ስላለው ላስትሬ ማርቢዮ ስትና አንበሴ የተባረክ ይባላሉ። ቤተሰቦቼ ቅርብ ጓደኞቼ አንበሴ አፈወርቅ ነው የሚያውቁኝ።
ስለዚህ በአያት ነው
በአያት ነው
አልቀየርኩትም።
የመጣሁት አንድ 13 ዓመት ይሆነኛል። ከዛ በፊት ቴዎሎጂ ያደኩት አዲስ አበባ ኢትዮጵያ ውስጥ ነው። እዛ የተማርኩትም መደበኛ ትምህርት መቼም ትምህርት አያልቅም፣ ግን መደበኛው ትምህርት የሃይስኩልም የኮሌጅ ዩኒቨርሲቲም አዲስ አበባ ነው። አዲስ አበባ ዩኒቨርሲቲ የተማርኩት የስራ ጊዜን በአብዛኛው ያሳለፍኩት በኤቪዬሽን የስራ መስክ ላይ ነው። እዚህም ስመጣ የሚፈልገው እና የምመኘው ያንኑ ስራ ነበር። በተለያየ አጋጣሚዎች ኢትዮጵያን ኤርላይንስ ውስጥ በምሰራበት ጊዜ ከምተዋወቃቸው እንግዲህ ብዙ ኔትወርክ አለ ሰዎች የተለያዩ ስራዎችን አማራጮችን አግኝቼ እዚህ ቦይንግ ከመጣሁ። ስመጣ ግን ሁሉ ነገር እንደ ልብ አልነበረም። ያው ብዙ ድካም እና ብዙ ስራ ነበረው። ጥሩነቱ እዚህ ሀገር ለደከመ ለሰራ ሰው አዋርድ አለው፣ ተመልካች አለው እና ሪኮግኒሽንም አለው። የዛ ውጤት ነው። ግን ትልቁ ትምህርት እዚህ ያደረሰኝ ምለው ኢትዮጵያን ኤርላይንስ በነበርኩ ጊዜ ያገኘሁት በስራ ላይ የነበረ ልምድ ነው። ለዚህ ያበቀ
እድሉ አለ ማለት ነው። ቀዳዳው አለ ማለት እንግዲህ እንደሚገመተው እዚህ ሀገር ላሉም ለተወለዱም ለዜጎችም አንዳንድ ቦታዎች የኃላፊነት ቦታዎች ከባድ እንደሆኑ ነው የሚታሰበው። እና ለሰራ ሰው ብቻ በር የሚከፈትበት እድል አለ።
ልክ ነው። ቀላል አይደለም። እድሉ አለ። ብዙ የተለያዩ መንገዶች ግን አሉ። ለምሳሌ እኔ እዚህ በጣም የተለየ ነገር ያየሁት እዚህ ሀገር ኮርፖሬት አሜሪካ ውስጥ በሪፈረንስ በጣም ያምናሉ። በሌላ ሰው ሌላ ሙያ ባለሙያ አንድን ሰው ለአንድ ቦታ ሪፈር በሚያደርጉበት ጊዜ ብዙ ዋጋ ይሰጡታል።
ኢትዮጵያ ውስጥ እንደዛ ብዙ አለመድ ፋክቱም የዘመድ ስራ ምናምን የሚባለው እዚህ ግን ያ በጣም ጥሩ ነው። እንደ ጥሩ ነገር ነው የሚታየው። እና በፊት በመሰራበት ጊዜ ሰፋ ያለ ኔትወርክ ነበር። በዚህ በኤቪዬሽን ማስክ ብዙ ትራቭል አረግ ነበር። ከስራው ጋር በተገናኘ በተለያዩ ሀገሮች ውስጥ ከብዙ ሰዎች ጋር ተዋውቅ ነበር። ያ እንግዲህ ያ ኔትወርክ ለእኔ ረድቶኛል። እዚህም ከመጣሁ በኋላ ያየሁት ግን ለሌሎችም ኢትዮጵያውያኖች የሚረዳው በሁሉም መስክ በየትኛውም መስክ በሙያም ሆነ ከሙያ ውጪ ኔትወርክ ማድረግ፣ ራስን ማስተዋወቅ፣ ራስን መግለጽ በጣም አስፈላጊ ነው። አንዱ ችግራችን ለእኔም የነበረው ጊዜ ራስን ኤክስፕረስ ማድረግ ብዙ አልተለመደም። ሀገራችን ራስን መሸጥ ምንድን ነው የሚባለው ኩራ ነገር ነው። እዚህ እንደዛ አለ። እዚህ ራስን ማስተዋወቅ የኮንፊደንስ ወይም በራስ የመተማመን ማሳያ ነው። ስለዚህ ያንን መጠቀም ያስፈልጋል። በእርግጥ በስራ በተግባር ማሳየትም በጣም ያስፈልጋል። መስራት ያስፈልጋል። በሩ አለ። መጀመሪያውን አንድ እግር ለማስገባት በጣም አስቸጋሪ ነው። በጣም በጣም አስቸጋሪ ነው። አንድ እግር ከገባ በኋላ ግን በጣም እየቀለለ ይሄዳል። የዛሬ ምናልባት 20 ዓመት አካባቢ እዚህ ሀገር መጥቼ አንዳንድ እዚህ የመጡ ሰዎችን ሳይ በጣም ይቸገሩ ነበር። አሁን ብዙ ተቀይሯል። በተለይ ለቦይንግ የምንሰራበት እኛ ሁላችንም የምንሰራበት 200-300 የሚሆን እንግዲህ አበሾች ይኖሩ ይሆናል። አፍሪካን ሳትሊስ ይኖራሉ ብዬ አስባለሁ። እና ብዙ ጥሩ ስም አለ፣ ጥሩ ስም አለው። ብዙዎቹ ጥሩ ይሰራሉ። ያ በብዙ ሰዎች ይታወቃል። እኛ ሌሎች ጓደኞቻችንን ወይም የምናውቃቸውን በሙያም ሪፈር በምናደርግ ጊዜ ሪስፔክት አለው። በሩ እየሰፋ ይሄዳል ማለት ነው።
እሺ፣ እንግዲህ የራስ ጥረትም እንዳለ ሆኖ ማለት ነው። ወደ አቶ አጽባሀ ካሳ ልምጣና በቦይንግ እንግዲህ በግሎባል ሰርቪስ ውስጥ ከፍተኛ ማናጀር ነህ እና ለአንተም ተመሳሳይ ጥያቄ ነው የማቀርብልህ። እንዴት እዚህ ገባ? የት ነው የተማርከው? የት ነው ያደግከው?
እሺ፣ ልክ አንድ በጣም አመሰግናለሁ እዚህ ኢንቫይት ዳይሬክሽን እና ይሄ በጣም በጣም ለእኔ ከልቤ በጣም ዋን ኦፍ ፕራዮሪቲ ነው። ይሄ ዲስካሽን
ቅድሚያ
የምትሰጠው እሱ ነው። ለምትና ኖረ ለእኛ እዚህ ላለ ነው ሆኛ ነ እዛ ውጭ ናሉትም ሰው ቤትዘን ወደዚህ ለማስጠጋ ቦይንግ እዚህ የተማርኩት እዚህ ነው። ሃይ ስኩል እዚህ የጨረስኩት። ኮሌጅ ዩኒቨርሲቲ ዋሽንግተን እዚህ የተማርኩት። ማስተር ሴን እዚህ የሰራው። እኔ የኤቪዬሽን ፍቅር አለ ከድሮ ጀመር። አባቴ ኢትዮጵያ ነው ስለሰራ ስለነበረ በዛ በቃ አባቴን ለመከተል ብዬ ወደ ኤቪዬሽን ነበረ መግባት የፈለኩት። ያው በቃ ቦይንግ ልክ ኮሌጅ እንደጨረስኩኝ ቦይንግ እንደምንም ጥሬ ቦይንግ ገባ እና ቦይንግ እንደጀመርኩኝ ወደ
አባቴ የት ነበረ?
ኢትዮጵያ ነበር።
ኦኬ።
ኢትዮጵያ ነበር የሚሰራው። በቃ እሱን ለመከተል ነበረ በቃ የፍቅሬ ነበረው ኤቪዬሽን ውስጥ ግን ኤቪዬሽን ውስጥ ከገባ በኋላ ደግሞ አንድ ትልቅ ነገር የነበረኝ እኔ ሊደርሽፕ ውስጥ መግባት ያለ ወደ ማለቅ ፈልጋለሁ እና በዛ ምክንያት ቦይንግ ውስጥ ገባ። ወደ ማኒፋክቸሪንግ ውስጥ የገባ ማኒፋክቸሪንግ ኢንጂነር የሚባል በቴክኒካል ፊልድ ነበረ። ከዛ በኋላ እሱ እንደጨረስኩኝ ወደ ፋይናንስ የሂሳብ ክፍል ማለት ነው ወደዛ ውስጥ ገባው። ከዛ ወደ ኦዲት ገባው። ከዛ በኋላ ወደ ሰፕላይ ማናጀር ሰፕላይ ማኔጅመንት ግሎባል ሰርቪስ ውስጥ ገባ። በቃ በዛ ነው ያደግኩት ማለት ነው።
እንግዲህ ቅድም ለአቶ አንበሴ እንዳነሳሁት ከኢትዮጵያ ለሚመጡ ሰዎች ሊከብድ ይችላል ብለናል። አንተ ደግሞ እዚህ ነው ያደግከው። እንዴት ነው ንጽጽሩን ስታየው?
አንድ ነገር አለ። ለትልቁ ዲፍረንሱ እዚህ ያደገ ሰው ትንሽ ኮንፊደንሱ ምናምን ትንሽ ሀይ ነው፣ መነጋገርም ይችላል። እዚህ ደግሞ ኮሌጅ የተማረ እና ደግሞ ሃይስኩል ከተማረ እዛ አንድ ነገር እዛ የሚያስተምሩት ምንድን ነው ኮሚኒኬሽን፣ እንዴት ብለን እንደምናገር፣ እንዴት ብለን ኔትወርክ እንደምንፈጥር፣ እንዴት ብሎ አለማፈር ያስተምሩሻል። ከዛ አለማፈርን ካየች ካወቅን ማንንም ገብተን አንኳክተን ማንም ቢሮ ይሄን ማንኳከት እና መናገር እንችላለን። ስለ እውቀታችን፣ ስለ ትምህርታችን ሁሉ ነገር ማድረግ ይቻላል። እና አሁን እኔ እዚህ ቦይንግ ውስጥ ከገባ በኋላ ምንም እንትን የለኝም። አላፍረም ሄጄ አንድ ሰውን በር አንኳክቼ ለመጠየቅ እና የራሴን መሸጥ አለብኝ። አንበሴ ተናገረው ቅድም ራሳችንን መሸጥ አለብን። ግን ዝም ብሎ አይደለም መሸጥ እና ኤክስፒሪየንሱ መኖር አለበት። በተግባር ማሳየት አለበት።
ልምዱ መኖር
አለበት። ችሎታው መኖር አለበት እንጂ ዝም ብሎ ሄዶ አንኳኩቶ እንደዚህ እንደዚህ ማለት ነው። በተግባር ማሳየት አለበት። እሱ ከታየና ከተሰራ በኋላ ለኛ ቀላል አይደለም። አሁን አንድ ነገር የውጭ ሀገር ዜጋ ከሆነች በመሆናችን ከሆነ አንድ እንትን አለ ለሚቀጥረው ሰው አብሮ ውስጥ የሚቀጥ እንትን አለ ኳሊፊኬሽን አላቸው የላቸውም ብሎ ይጠረጥራሉ።
ብቃት አላቸው የላቸውም ብሎ
ይጠረጥራሉ። ቢካዝ በተለይ ደግሞ የውጭ ሀገር ዜጋ የውጭ ከተማ እሱን ሁሉ ኮንፊደንስ የላቸውም እና
በእኛ ደረጃ ነው የተማሩት
የሚለው ችሎታ አላቸው ያውቁታል ወይ ስራውን ምናምን ነገር። በተለይ ደግሞ ትንሽ ደግሞ አክሰንት ደግሞ ምናምን ካለ ደግሞ እሱ ላይ ደግሞ ትንሽ ደግሞ ንግግራቸው ላይ ሳለ የለም ደግሞ እሱ ጥያቄ ማለት ገባሽ ኦነስት መሆን አለበት። ለሱ እሱን ሁሉ ለምናልፈው ምንድነው በችሎታችን በማሳየት እና በእውቀታችንን ካሳየን በኋላ ከዛ በኋላ ልክ እንዳለው በሩ ይከፈታል። በሩ ከተከፈተ በኋላ ኔትወርክ ማለት ነው።
እናመሰግናለን እንግዲህ እስካሁን ጥሩ ልምዳችሁን ያካፈላችሁን እና ነቢህ አብደላ አንቺም በቦይንግ ውስጥ በፕሮጀክት ማናጀር ነሽ። ምን ማለት ነው የአንቺ ስራ? እንዴትስ እዚህ ደረሽ?
በመጀመሪያ ይህን እድል ስለሰጠሽኝ በጣም አመሰግናለሁ። አቶ ማንበሴ፣ አቶ አጽባሃ በጣም አከብራቸው እና ትልልቅ ሰዎች ናቸው። ከእነሱ ጋር ይህንን መድረክ ሼር እንዳደረግ ስለጋበሽኝ በጣም አመሰግናለሁኝ። መጀመሪያ ከጀመርኩበት ጆርኒ ሼር ለማድረግ
ከጀመርኩበት ጉዞ
የተወለድኩት ደሴ ከተማ ነው። ያደግኩት ብዙ ሀገሮች ነው። አዲስ አበባ አደግኩኝ። ትምህርት ቤት የተወሰነ ጊዜ አዲስ አበባ ሄጃለሁ። ሳውዲ ደግሞ ቤተሰቦች የነበሩ እዛም ሳውዲም አድጌያለሁኝ። ከዛ በኋላ ደግሞ ባችለሬ ለመስራት ማሌዥያ ነበር የሄድኩት። አራት ዓመት እዛ ቆየሁኝ።
ሰለም ሰለም የሚባል ዘፈናል
በብዙ ቦታ የተጠናዋታ ነው። እዚህ ቦታ የደረስኩት
ከኤዥያ ወዴት?
ከኤዥያ እዚህ መጣሁኝ ማስተሬን ለመስራት። ማስተሬን እየሰራሁ እንዳለ በቦይንግ የምገባበት አጋጣሚ አገኘሁኝ እና ያው እዛ ገባሁኝ። እዛ እንደገባሁኝ መጀመሪያ የጀመርኩት ስራ ኢንዱስትሪያል ኢንጂኒሪንግ በሚባለው ባክግራውንዴ ቢዝነስ ነው። ኢንዱስትሪያል ለመሆን ኢንጂነር ለመሆን ደግሞ ወይ ኢንዱስትሪያል ኢንጂነር ዲግሪ ያለው ሰው መሆን አለበት ወይም ቢዝነስ ዲግሪ መሆን አለበት። በአጋጣሚ የኔ ዲግሪ ደግሞ ቢዝነስ ነበረ። ስለዚህ እዛ ሁለት ዓመት ሰራሁኝ በኢንዱስትሪያል ኢንጂነር። ከዛ በኋላ ደግሞ አሁን ወዳለሁበት ወደ ፕሮጀክት ማኔጅመንት ዲፓርትመንት ገባሁኝ ማለት ነው። የኔ ስራ አሁን ብዙ ፕሮጀክቶችን መምራት ነው። የስራ ኃላፊ በአማርኛ ለመተርጎም ያህል የስራ ቅንብር ኃላፊ ማለት ነው። የምሰራቸው ፕሮጀክቶች በአብዛኛው የሚያተክሩት እቃ አቅራቢዎቻችን ጋር የተለየ ቢዝነስ ኢምፕሩቭመንት የስራ ማሻሻያ ኢንጂነሮቻችን አይዲያው ሲኖራቸው እኛ ጋር ይመጣሉ። ከዛ ይሄንን የስራ ማሻሻያ እቃ አቅራቢዎቻችን ጋር ጠይቁልን እና ይህንን አሻሽለው እንዲያቀርቡልን አድርጉልን ይላሉ። የኔ ስራ አይዲያው ከኮንሴፕቱ ከተጀመረበት ጀምሮ ይህ በተግባር ከእቃ አቅራቢዎቻችን እስከሚመጣ ድረስ ያለውን እቅድ ማውጣትና በተግባር ላይ መተርጎም ማለት ነው።
በጣም እናመሰግናለን።
ውይይቱን እዚህ ላይ ገታ እናድርገውና የእናንተን የአድማጮቻችንን አስተያየት እናሰማ። ውይይቱ በፌስቡክ መተላለፍ ከጀመረ ጀምሮ የፌስቡክ ተሳታፊዎቻችን በርካታ አስተያየቶቻችሁን እየሰጣችሁን ነው። የዘወትር የጋቢና ቪዮ የተከታያችን ሃኒ ቆንጆ በጣም ጥሩ ውይይት ነው ቢረዝም እናዳምጣለን ብላናለች። ሉሲ ዘለቀ በጣም ደስ የሚል ፕሮግራም ነው በዚሁ ቀጥሉ በርቱ ሲል አስተያየቱን ሰጥቷል። እናመሰግናለን። ሰላሙን ብርሃኔ ነጋሽ ጥሩ ዝግጅት ነው መንፈሳችን ብርቱና ጠንካራ ሰዎችን ምርጥ ጥሩ ጀግናና ታታሪ የኢትዮጵያውያን ምሳሌ የሆኑ ሰዎችን በማቅረባችሁ በጣም ደስ ይላል የሚሉ አስተያየቶቻቸውን ሰጥተውናል። ሁሉንም እናመሰግናለን።
አቶ አመሴ አሁን ስናወራ እንግዲህ ቦይንግ በጣም ትልቅ ኩባንያ ነው ብለን ስንስል ጭንቅላታችን ውስጥ የሚቀመጠው ነገር አለ ግዙፍ ኩባንያ ነው። ግን ምንድነው ያ ግዙፍ ኩባንያ ብለን ስንል ደግሞ ያው የአውሮፕላን ነገር ቀድሞ ይመጣል ግን እንደው ምን ያህል ነው ግዙፍነቱ
ቦይንግ ያ ትልቅ ኩባንያ ነው ግዙፍ የሚያደርገው አንደኛ በጣም ግሎባል በተለይ ቦይንግ ሁለት አይነት ስራ አለው የኮመርሻል አውሮፕላን የንግድ አውሮፕላኖችን መስራት እና ማከፋፈል አለ ደግሞ በዲፌንስ በኩልም እንደዚሁ ሰፊ ክፍል አለው ወደ ባርሳሳት አሁን ወደ 160 ሺህ ሰራተኞች አሉት በአብዛኛው በአለም ውስጥ ሜቢ በከመቶዎች በሚቆጠር አገሮች ውስጥ የቦይንግ ሪፕሬዘንታቲቭ ሰዎች አሉ ሌላው ደግሞ ትልቅ የሚያደርገው ቦይንግን አለም አቀፍ የሰፕላይ ምንድነው አቅራቢዎች አሉት ሁሉን ነገር ቦይንግ ብቻውን አይሰራም እያንዳንዱ የአውሮፕላን ክፍሎች የተለያዩ አቅራቢዎች ይሰራሉ እና እነዛ አቅራቢዎች ደግሞ ሲጨመሩ ኢንፍሉዌንሱ የቦይንግ በጣም ሰፊ ነው በጣም ማነሳሳት እስከ 500 ሺህ ድረስ የሚደርሱ የተለያዩ እንግዲህ በተለያየ ደረጃ ያሉ አቅራቢዎች ደግሞ ድርጅቶች አሉ እሱ ሁሉ እንግዲህ ያጠቃለለ ሰፊ ድርጅት ነው በአለም ላይ ደግሞ በመስኩ በተለይ በኮመርሻል ዘርፉ በላስት ፊውስ አንደኛ በአለም ነው የሚባለው በአመት የሽያጩን ደረጃ የረበሩ ደረጃ የአውሮፕላን ደሊቨሪ የማድረግ ደረጃ ሁሉ መለኪያዎች አሉ በዛ ሁሉ ሲሆን የመጀመሪያው እና ያ ነው ትልቅ የሚያደርገው ሌላው ግን ትልቅ ትኩረት የሚሰጠው እና ትልቅ የሚያደርገው ስራው ብቻ ሳይሆን የሰው ኃይልም ግሎባል እንዲሆን ይፈልጋል በጣም ከብዙ ሀገሮች የመጡ ሰራተኞች አሉ በተለያየ ሀገሮችም ባሉ ቅርንጫፎቹ የሀገሩ ሰዎች በመቅጠር የሰዋሉ እንዲሁ ግሎባል እንዲሆን በማድረግ የሚገኝ ድርጅት
እንግዲህ እዚህ ትልቅ ድርጅት ውስጥ ያንተ ድርሻ ምንድን ነው? ምን ያህል ለዚህ ለትልቁ ማኔጅመንት የቀረበ ስልጣን ነው ያንተ የምክትል ፕሬዚዳንትነት ስልጣን?
ቦይንግ ብዙ ምክትል ፕሬዚዳንቶች አሉት እንደሌላው አንዳንድ መስሪያ ቤቶች በተለይ በሀገራችን እንዳሉት ምክትል ፕሬዚዳንት ለጥቂት ሰዎች የተወሰነ ነው እና ትልቅ ነው ለምሳሌ በኢትዮጵያ ኤርላይንስ በነበርኩበት ጊዜ ምክትል ፕሬዚዳንት ማለት ሜቢ አለ እንግዲህ 10 ምንደርስ አይመስለኝም እዚህ ግን ብዙ ብራንች ስላለ ብዙ ቅርንጫፍ ስላለው የየቅርንጫፉ የየዲፈረንት ዝም ሰፖርት የሚሰጠው ክፍል የየሁሉም ምክትል ፕሬዚዳንት ሲሆን ይሰፊ ነው ያ እንዳለ ሆኖ እንግዲህ የኔ ስራ በተለይ ቦይንግ ትልቁ ማርኬት የሚባለው ኤዥያ ፓስፊክ ቻይናን ጀምሮ ኤዥያ ፓስፊክ እና ቦይንግ ልዩ ትኩረት የሚሰጥበት ኤሪያ ነው እዛ ክፍል ነው እንግዲህ ለአለፉት 6-7 ዓመታት የሰራሁት የሽያጭ ኃላፊ ሆኜ እዛ ላለፉት 4-5 ዓመት ሰርቻለሁ ራሴን በሽያጭ እንዲሁ ሰርቻለሁ አሁን ደግሞ የዛ አካባቢ እነዚህ እንግዲህ የገዙት ብዙ ደንበኞች አሉ እነሱ ደግሞ የገዙትን ነገሮች በስነ ስርዓቱ አውሮፕላናቸውም አገልግሎቱን እንዲያገኙ ማድረግ ነው የኔ ኃላፊነት። የአውሮፕላን ስራ በተለያየ መንገድ ስራ በጣም ካፒታል ኢንተንሲቭ ነው፣ ብዙ ገንዘብ ይጠይቃል። አውሮፕላን በጣም ውድ ነገር ነው። የአውሮፕላኖች ከተገዙ በኋላ ሁልጊዜ በስራ ላይ መዋል አለባቸው። በተቻለ አውሮፕላን መሬት ሆነ ማለት ኤኦጂ እንለዋለን፣ በጣም ትልቅ ክራይሲስ ነው፣ መሆን አይፈቀድም። ምክንያቱም ብዙ ገንዘብ በመቶ ሚሊዮኖች የሚቆጠር ዶላር ነው መሬት ላይ ሆኖ ምርት ላይ ሳይውል ማለት ነው። ስለዚህ የኔ ስራ ያ እንዳይሆን ደንበኞቻችን የገዙትን አውሮፕላን ወደ ስራ ላይ በትክክል እንዲያውሉት የሚያስፈልጋቸውን ሁሉ ሰፖርት ማመቻቸት ነው። በዚህ ሰፊ ሰዎች አሉ ያንን የሚሰሩ። በተለይ እኔ ያንን አቴንሽን ኤግዘኪቲቭ ሌቨል አቴንሽን መስጠት ነው። በተለይ አንዳንድ ደንበኞቻችን በማደግ ላይ ያሉ ደንበኞቻችን ስፔሻል አቴንሽን ያስፈልጋሉ፣ ፎከስ ያስፈልጋቸዋል። ያንን ማበረታታት በሰራ ደንበኞቻችን ስፖርት ፐርሰን እንደ አምባሳደር የመሆን ለነሱ አድቮኬት ማድረግ አይነት ስራ እና በጣም ኢምፖርታንት ስራ ነው ለከስተመሮቻችን። በተለይ ደግሞ በማደግ ያለ ማርኬት ስለሆነ ኤዥያ ፓስፊክ ያ ደግሞ የበለጠ ቻሌንጅ ያደርገዋል።
ሌላ ኢትዮጵያዊ አለ በምክትል ፕሬዝዳንትነት ደረጃ ፖይንት ውስጥ ወይ ሰምታችሁ?
አይ
አንተ ተጠራጠርክ
እንደተናገረው አውሮፕላኖቹ ከተሸጡ በኋላ ምትራይከው እንትሎች ካስተመሮቻችን ያ አውሮፕላን ኤርላይኑ በፈለገበት ሰዓት ማብረር እንዳለበትና የሚያስፈልጋቸውን ደግሞ እቃዎች የኔ ቲም ማቅረብ አለበት እና የኛ ሪስፖንሲቢሊቲ ምንድነው ኢንቨንቶሪ ማኔጅ ማድረግ አለብን። ስንት እቃ ነው የዚህ እቃ? አሁን ለምሳሌ የአንድ የአውሮፕላን የጎማ ይሁን የመስታወት ይሁን የመዳኑ የሆነ ነገር ያ መስታወት አለን ወይ ኢንቨንቶሪ ስናደርግ ለምብቲ አሁን ኤርላይንሶች ደውለው ይሄ እቃ አስፈልገናል አውሮፕላናችን ይሄ እቃ ጎልባ ሲሉ እኛው ወዲያውኑ ያንን እቃ መውሰድ መላክ አለብን። እሱ ነው የኛ ሪስፖንሲቢሊቲ ማለት ነው። በላክ ማሳነስ ሳይሆን ሀይ ለብል እንደዛ ነው።
ትወደዋለህ ስራህን?
በጣም ወደዋለሁ። እኔ እንዳልኩሽ ቅድም የኤቪዬሽን ፍቅር ስላለኝ ስራው በጣም ቆንጆ ነው፣ ደስ ይላል፣ ቻለንጂንግ ነው እና ደግሞ በየቀኑ ብዙ ነገር እንማራለን። አሁን ለምሳሌ የሰራፖስተር አውሮፕላን ነበር ትልቁ አውሮፕላን። ያ አውሮፕላን 6 ሚሊዮን ፓርት ነው ያለው እቃዎች ነው ያን አውሮፕላን ለመስራት አንድ ምስ ቁጭ ለማ 6 ሚሊዮን እቃዎች ናቸው። እና ያንን እቃ ያ አውሮፕላን መቼ ነው ይሄ እቃ ሰበረው? ሲሰበርስ መቼ ነው እኛ ያን እቃ ኢንቨንቶሪያችን ውስጥ የምንሰጠው? እና ያ ኤርላይን ደውሎ ይሄ እቃ ሲያስፈልገናል ሲል እኛ እሱን ማቅረብ አለን። እና
አንዱን አውሮፕላን አድርጎ ለማውጣት ነው 6 ሚሊዮን
እቃ ያስፈልጋል። እና እና የእሱን አናላይዝ አድርገን ይሄ ኢንቨንቶሪ መያዝ አለብን። ቢኮዝ ይሄ አውሮፕላን በዚህ ሰዓት ላይ ክትን ካለ ከተሰበረ እና በር ይሄ ያስፈልጋል። አት ዘ ሴም ታይም ደግሞ እኛ ደግሞ ላይክ ኤኒ ካምፓኒ ብዙ እቃ ይዘቶች ማለት አንፈልግም፣ ገንዘብ ነው አይደለ? ስለዚህ እሱን ደግሞ እሱን ሚኒማይዝ አድርገን ካስተመሮቻችንን እንዴት አድርገን ነው ሰፖርት የምናደርገው?
ውይይቱ አልተቋጨም። ክፍል 2 በነገው ምሽት ይቀርባል። የጋቢና በመንገድ ላይ ጉዞ አዘጋጅ ጽዮን ግርማ ነኝ። ካነጋገርኳቸው ሰዎች ብዙ ትምህርት እንደምቀስሙ ጥርጥር የለኝም። ለዛሬው እስከ ፕሮግራሙ ማጠናቀቂያ ከዚህ ሙዚቃ ጋር ልተዋችሁ። እናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኛለን።